ዝግጅታችንን ካቆምንበት እንጀምራለን። በቀደመ ውይይታችን የነኝን ጭምብሎችና ሌሎች የወረሽኝ መዛመት ለመከላከል የሚሉ ቁሳቁሶች ምንነት የምትሰራቸውን ስራዎች ተመልክተን ነበር ውይይታችን ይቋጨ ነው። ፋሩክ እስኪ አሁን ደግሞ የሚሰሩበትን ነገር በተወሰነ ደረጃ ወደ ምን መለከትበት ውይይታችን እንዝለቅ።
ለምሳሌ ከፍተኛ ጥረት የሚታይበት N95 ነው ባለ ሲታወቀው የአፍ መሸፈኛ ጭንብል አክሞችን ለቫይረሱ ከመጋለጥ ማዳን የሚያስችል ደረጃውን የጠበቀ የጭንብል አይነት ነው። ከሌሎች የጭንብል አይነቶች በአይነቱ ይለያል። ያንተ ምን ይመስላል? ከምንድን ነው የሚሰራ? እዛ ደረጃ ስለመታየቱ ምንድን ነው የምታረጋግጠው?
ይሄኛው ማስክ የሚሰራው 3D ፕሪንተር ግብዓት የሆነው ፊላሜንት የሚባላል። ፊላሜንቱ PLA ወይም PETG የሚባል ግብአት አለ። የፕላስቲክ አይነት ሆኖ PLA የሚባለው ፖሊላክቲክ አሲድ የሚባል የፕላስቲክ አይነት ነው። ከበቆሎ የሚሰራ ኢንቫይሮንመንታሊ አካባቢያችን ተስማሚ የሆነ የፕላስቲክ
አይነት ነው። የአካባቢ ብክለትን ለመቀነስ የሚረዳ
ብክለትን የሚከላከል ነው። ሁለተኛው PETG ያልኩ ደግሞ ሰው ላይ ጉዳት የማያደርስ የፕላስቲክ አይነት ነው። በአብዛኛው ለሜዲካል እቃዎች መስመሪያነት ይውላል። እና ይሄ ማስክ ፊል በማስ ፕሮዲዩስ አልተደረገም። የተወሰኑ ሰርተን ለጤና ባለሙያዎች ሰጥተን በምርመራ ላይ ያለ ነው። ሌሎች ሀገሮች ላይ ያለውን ተሞክሮ ስናይ በቀጥታ መጠቀም የሚያስችል አብዛኛው ሰርተው እንደ ቻይና ያሉ ሀገሮች በደንብ እየተጠቀሙበት ያለ ማስክ ነው።
መልካም። ሰራሃቸውን የሙከራ ስራዎችን ተተረዳሁት እንዲፈትሿቸው ጭምር ነው እንዲገለገሉባቸው የሰጠኸውና በኢትዮጵያ ያንን ደረጃ የሚመዝን ተገቢውን ጥበቃ ለማድረግ መቻላቸው ወይም ሐኪሞችን ለበሽታው ለቫይረሱ ከመጋለጥ ማዳናቸውን ማረጋገጥ የሚችሉበት መመዘኛ አለ የሚታወቅ የምትጠብቀው?
አሁን ያሰብኩት ምንድነው የበለጡ ብዙ ፕሪንተሮች ሲኖሩ በደንብ ይሄን ነገር በማስ ለማምረት በቅድሚያ ደግሞ የምግብና መድኃኒት ደረጃ ባለስልጣን ይሄን ነገር መርምሮት ተቀባይነት እንዲሰጠኝ ማለት ነው ያሰብኩትና ምንድነው ይሄን ነገር ሌሎች ሀገሮች ላይ ተሞክሮ በደንብ የአሜሪካን ብንወስድ የአሜሪካ FDA አፕሩቭ ያደረገው የዲዛይን ሞዴል አለ የፊት መሸፈኛ ጭንብል እና ይሄኛውንም እኔ አሁን እስካሁን ባረኩት የማገኛቸው ኮሜንቶች ጥሩ ናቸው። በደንብ እየተጠቀሙበት ነው። ምንም ያልነበረበት ሀገር ላይ ነው አሁን ይሄን ያደረግነውና በበለጠ ደግሞ ፎርማል የሆነ የመድኃኒት ቁጥጥር ባለስልጣን የሚሰጠኝን እየጠበቁ ነው። ይሄ ሲያልቅ ደግሞ በደንብ ሰፊው ተመርቶ ለሁሉም መዳረስ የሚችል ከዛም አልፎ ደግሞ ለሌሎች ሀገሮችም ደግሞ መላክ የምንችልበት ሁኔታ መፍጠር እንችላለን።
በጣም ትልቅ ተስፋም ጠንካራ መንፈስም ያለ ከራሳችን አልፈን ሌሎችንም መርዳት አለብን የሚለው ድረስ ይሄ ዞችን ላደጋ ያጋለጠ ወረርሽኝ ባለበት መረዳዳት የግድ ነው። አንተን መሰል ወጣቶች በዛት ያንተን ስራ የሚመለከቱ የግድ ተመሳሳይ ነገርም ባይሆን በበኩላቸው ምን ሊያደርጉ እንደሚችሉ ራሳቸው እንዲጠይቁ እኔ ባልኝ ቀባልኝ ስለታ እንዴት ረዳለው የሚለውን የሚያበረታታ ይመስለኛል። ዩኒቨርሲቲዎች አካባቢ ጅማጃ ፈሳሾችን እየሰሩ ሲሰጡ ለአካባቢያቸው ድርጅቶች ሲያበረክቱ መመልከቱ በጣም ያበረታታል። ይሄን ስራ ከመጀመሪያው በፊት ወደ ነበረ አጋጣሚ እስኪን ይሄ ሁኔታው የግድ ያለውን ነገር ተመልክተ የጎደለ ነገር እኔም ላግዝ እችላለሁ እዚህ ቦታ የሚሰራ ነገር አለ ብለህ ነው የተነሳው? ከዚያ በፊት ግን ምን አይነት ነገሮችን ትሰራ ነበር? በ3D ፕሪንተር በዚህ ቴክኖሎጂ አማካኝነት ቅድም እንደገለጽከው በርካታ የተለያዩ ነገሮች ይሰራሉና ምን ሞክረሃል አንተ?
የመጀመሪያው ኢምፕሪንተር ስራ መጣ እንደ ትርፍ ጊዜ ስራ እንደ ሆቢ ነበር የጀመርኩት። ያዝናናኝ ነበር፣ በትርፍ ጊዜ ሰራ ነበር። በሂደት ግን እያየሁት ሲሄድ 3D ፕሪንቲንግ በጣም ጥልቅ የሆነ ዘርፍ ነውና የማይገባበት ነገር የለም፣ ሁሉም ነገር ላይ ይገባል። እና ያንን ስረዳ የተለያዩ ነገሮችን መስራት ጀመርኩ። አንደኛው አርክቴክቸራል ሞዴሎች ነው። በተለምዶ አርክቴክቸራል ሞዴሎች ረጅም ጊዜ ወስዶ በተለያዩ ነገሮች እየተቆረጠ እስከ 2 ወር 3 ወር ወስዶ ይሰሩ ነበር። 3D ፕሪንቲንግ መጠቀም ሲጀምር በአጭር ጊዜ በዋጋም ያነሰ በጥራትም በደንብ ዲዛይን ያደረጉትን ሞዴል በእጃቸው ይዞ በቀላሉ ማየት የሚያስችል ጥሩ ሞዴል መስራት ይያሉና አርክቴክቸራል ሞዴሎች ሰራ ነበር። ሌሎች ደግሞ ከህፃናት መጫወቻዎች ጋር የተያዙ አገራዊ የሆኑ ህፃናት መጫወቻዎች ታቃቸው መጫወቻዎች ብዙ ጊዜ የውጭውን መጫወቻው ነው የውጭውን ባህል ነው የሚያስተዋውቁትና የኛን ሀገር ባህል ማስተዋወቅ የሚችሉ ነገሮች መስራት ይያለው። እንደገና ደግሞ በሙከራ ደረጃ
ምን አይነት ናቸው እናምናም ካለ ያሳየኝ ልታስረዳኝ ትችላለህ? ቅርበትም ተቀርበም ካለ
መጫወቻዎቹ ለምሳሌ ይሄ የግዕዝ ፊደል ያለባቸው ብሎኮች ናቸው። እንደዚህ እንደ ሳጥን ነገር ሆኖ የደረደሩ መጫወት የሚያስችል አማርኛ ጽሑፎች ያሉበት እነዚህ ብሎኮች ምናቃቸው በእንግሊዘኛ ፊደል ተሰርተው ነው ምናቃቸው። ይሄኛው በደንብ በአማርኛ ያለንን ፊደል በቀላሉ ለማስረዳት ለማስተማርም ይመች መጫወቻዎች ናቸው። እንደዚሁም ቼዞች መጫወቻዎች ሰርቻለሁ። ቼዞንም ደግሞ አገራዊ ለማድረግ አስቤ የጀመርኩት እንትን አለ። አሁን የምናቃቸውን የአክሱም ሐውልት የፋሲለደስ እነዚህን ተጠቅሞ በሱ መልክ ቼዝ ለመስራት አስቤ በሱም እየሰራሁት ያለ አለ። ብዙ ነገሮች ላይ መግባት ይችላል እና እነዚህን ነበር የምሰራው። የሞባይል ከበሮች፣ ሞባይል ሽፋኖች፣ እና ጌጣጌጦች መቀመጥ የሚችሉ መክፈቻዎች የተለያዩ ነገሮች ሰርቻለሁ። እና ከቱሪዝም ጋር በተያያዘ ሀገራችን ያላትን የቱሪስት ሳይቶች ማሳየት የሚችል እንደ ላሊበላ፣ አክሱም፣ ፋሲለደስን ሰርቻለሁ። እነዚህ
ቅርሶችን ማለት ነው እንደ ሐውልቶቹ በዚህ ዲዛይን ተሰርተው ጠረጴዛ ላይ ሊቀመጡ ሊታዩ
ሊቀመጡ የሚችሉ በተለምዶ የሚሰሩት ከእንጨት ወይም ተቀርጾ ነው የሚሰራው። ጊዜ የሚፈጅ ነው። ሌሎች ሀገሮችን ብንመለከት ለምሳሌ ፈረንሳይን ብንወስድ ኤፍል ታወር ብዙ ቦታ ተሰርቶ ሞዴሉ በየቦታው አለና ቱሪስቶች በሄዱ ቁጥር ያንን ሞዴል ይዘው ነው የሚሄዱት። አንደኛ የውጭ ምንዛሪ ያመጣል እዛ ሀገር፣ በተጨማሪ ሌሎች ቱሪስቶችን ደግሞ ይጠራልናል ሀገራቸው ሲወስዱትና እኛም እነዚህን ነገሮች አልተሰራበትም ማለት ይቻላል። ቱሪዝም ላይ በደንብ ተሰርተው ቱሪስቶች ይዘው እንዲሄዱ ማድረግ መቻል አለብን። በተጨማሪ ከቱሪዝም ጋር በተያያዘ አሁን ለምሳሌ ሉሲን ብትወስድ የሉሲ ሞዴል ብዙዎቻችን ሉሲ መኖሯን ነው የምናውቀው። ምን አይነት እንደሆነ ያላየ ሰው ሊኖር ይችላል። ወይም ደግሞ በየትምህርት ቤቱ የሉሲ ሞዴል ተሰርቶ መኖር አለበት ተማሪዎች በቀላሉ ሊያዩት የሚችል። አንደኛ የ3D ፕሪንተር ተግባራዊነቱ ምን ላይ ነው የሚውለው? ነገሮችን ማብዛት ዱፕሊኬት በማድረግ በየቦታው እንዲኖሩ እና በቀላሉ እንዲታዩ ተመሳሳይ
ቀላሉ ማድረግ ያገኛቸው ሰዎች በርቀት
እንዲያገኛቸው ማድረግ
ቅርብ ያደርጋል።
በትክክል እና አሁን እሱን ነበር ስራዬ ነበር።
ስለዚህ ቴክኖሎጂ ሲነሳ በጣም የሚስበኝ እንግሊዘኛው ወደ አማርኛ ሀሳብ ማምጣቱ አስቸጋሪ ነው። ባለ ነገር ላይ የሚገነባ እና ወጥለያየ ቅርጽ የተለያየ ሁኔታ መፍጠር መቻሉ ቀደም ብዬ እንደጠቀስኩት የሚስበኝ። አንድ ሰው በሐሳቡ መሳል ከቻለ ያን ነገር እውን ማድረግ ይችላል ይላል። ያን ሐሳብና በተግባር በተጨባጭ ወጥይቱን ማገናኘት የሚችል አንድ ሰው እዛ መሃል ካለ ቴክኖሎጂ ፍጥነትለታል የሚለው በጣም ያበረታታ ነው። ወሰና ለመኖር በንድፈ ሐሳብ ደረጃ ከመዋቅ ባለፈ በርግጥም ብዙ ነገር የሚሰራ ብዙ ክፍተቶችም የሚሞላ የመሆኑን ነገር ታምንበት አለ። የሚታዩ ነገሮች ምንድናቸው? ብዙም ያልተሰራ እንደመሆኑ ኢትዮጵያ ውስጥ
በትክክል ከኢትዮጵያ አንፃር ካሰብ ነው ማለት ምንም አልተሰራበትም ብዙ ቦታዎች ላይ መግባት ይችላልና ወሰን የለውም የሚለው ነገር እኔ በጣም የሚገርመኝ ነገር ነው። ለስለ 3D ፕሪንቲንግ ሳስብ ከዚህ በፊት የምናውቃቸው የማምረት ሂደቶች ነገሮችን በመቀነስ ወይም ደግሞ ሞልድ በማድረግ በመጭመቅ ምንሰራቸው ነበረው። ይሄኛው በመደመር ነው የሚሰራው። ሌየር ባይ ሌየር እየደመረ ነው ወደ ላይ ከፍ የሚለውና ዲዛይን ወሰንን የወሰን አልባ ያደርገዋል። በቃ ማሰብን እና እንደፈለገ ፈጣሪዎችን የሚያበረታታ ቴክኖሎጂ ነው። አንድ የሚገርመኝ ታሪክ 2014 ላይ አሜሪካ አስትሮኖሚ ጋር በተያያዘ አንድ ጠፈርተኛ ወደ ጠፈር ሄዶ የሚፈታበት መፍቻ ተበላሽቶበት 3D ፕሪንተርን ተጠቅሞ የሜታል ፕሪንተርን ቱሉን ሰርቶ እዛ ተጠቀመበት። እና ምንድነው እቃዎች አጠገባችን ባይኖሩም ሞዴላቸው እስካለን ድረስ እቃዎቹን መፍጠር የሚያስችለን ቴክኖሎጂ ነው። የትም ሄደን ሞዴሉን ስለያዝን ብቻ እቃዎቹን እንዳያዝናቸው ማሰብ የምንችልበት። ስለዚህ በጣም ሰፊ ዘርፍ ነው። በተለይ ሜዲካል ላይ ደግሞ በጣም ጥልቅ የሆነ ተግባራዊነት አለው። የማይገባበት ቦታ የለም። አርቲፊሻል እግር እጆችን ከጥርስ ጋር በተያያዘ ሁሉም የሚጠቀሙት ይሄን ቴክኖሎጂ ነው። ከዛም ደግሞ አልፎ ባዮ ፕሪንቲንግ ብለው ሴልን ፕሪንት እስከማድረግ ደረጃ አድርሰውታል። በጣም ረጅም ርቀት ወስደውታልና እሱም እንደሚሉት ይሄ ሲቪ ፕሪንቲንግ ቴክኖሎጂ የሚቀጥለው ጄኔሬሽን ቴክኖሎጂ ነው ይላሉ እነሱና እኔም ሙሉ በሙሉ እስማማለሁ።